ኢቦላ ዛሬም እያነጋገረ ነው። ዩናይትድ ስቴትስና እንግሊዝ ቀደም ብሎ በዜናው እንዳልነው የተጠናከረ የኢቦላ በሽታ ምልክት ክትትል ከምዕራብ አፍሪቃ በሚገቡ መንገደኞች ላይ በአውሮፕላን ጣቢያዎቻቸው ሊያካሂዱ ወስነዋል። የዚህ በሽታ ምልክቶች ያሉባቸው ህሙማን ወረርሽኙ ከተስፋፋባቸው አገሮች ውጪ ባሉ ሌሎች አገሮች መታየት መጀመራቸው ይህን አነጋጋሪነቱንና አሳሳቢነቱን ይበልጡን እያናረው ይመስላል። በዩናይትድ ስቴትስ የመጀመሪያው ታማሚ የሆኑት ላይቤሪያዊው ቶማስ ኤሪክ ደንከን የማረፋቸውን ዜና ተከትሎ የሙከራ መድኃኒቶችን የፈዋሽነት አቅምና የመሳሰሉትን ጨምሮ ለእሳቸው ህልፈት ምክንያት የሆኑ ርዕሰ ጉዳዮች ላይም እንዲሁ ውይይት እየተደረገ ነው። ለምሽቱ በሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰር እና የመድኃኒቶች መረጃ ክፍል ዲሬክተር ዶክተር ብስራት ኃይለመስቀል ቀደም ሲል በቅንጫቢ አሰምተናቸዋል ድምጻቸውን። ከእሳቸው ጋር በሙከራ መድኃኒቶች ላይ የጀመርነው ቃለ ምልልስ ተከታይ ይዞ ቀርቧል። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ትናንትና ከውይይቱ ከተገታበት ይጀምራል።
ዶክተር ብስራት ሁለት ነገሮችን አይተናል። ከዚህ ቀደም ተሞክሮ ቢያንስ ሰዎችን አድኖ የተገኘው ዚማፕ በሌለበት የሙከራ መድኃኒቶቹ መጠን እየተመናመነ ባለበት የመጨረሻው መድኃኒት ለኖርዌጃኗ ነርስ መሰጠቱ ነው በዜና ተገልጦ የነበረው እና እነኚህን አዳዲስ መድኃኒቶች ለበሽታው ከተጋለጡ ሰዎች የተወሰደ ደም ጋራ የሚሞከረው እንዴት ነው የሚሰራው?
እንግዲህ ምንድን ነው ጊዜያዊ ነው። ለምሳሌ አፍጋኒስታን ጦርነት አሜሪካ ወታደር ሄዶ ተዋግቶ ጉዳዩን ጨርሶ እንደሚመለስ የዚህም ሰው የተጣሩ እነዛ ተዋጊ ሴሎች ለዚህ ለሰውዬው ይሰጡና ለተወሰነ ጊዜ ለአጭር ጊዜ ደም ውስጥ እየተዘዋወሩ መግደል ይችላሉ። ግን ዋናው ቋሚ ሕክምና ሰውዬው የራሱን መከላከያ ሴሎች እንዲያመርት ነው። ግን እስከዛ እስከሚያመርት ድረስ እየተዘዋወሩ ያሉትን ቫይረሶች ላይ ህጻን ልጅ ሲወለድ ከሶስት ወር አራት ወር ድረስ ከእናቱ የሚወጣው መከላከያ እነዚህ ኬሚካሎች እንደሚጠብቀው ሁሉ ማለት ነው። ይሄም እንግዲህ በዛች በ21 ቀን ውስጥ የተወሰኑ ቫይረሶችን ከገደለለት ታካሚው ራሱ ትንሽ መሻሻል ሲጀምር የራሱን መከላከያ ሴሎች እያመረተ ጊዜ ይሰጠዋል ማለት ነው እዛ ጋር ለመድረስ እና የዶክተር ኬንት ብራንቲ የተባለው ሰውዬ ደም መሰጠት ለዚህ ሰውዬ ሰክሰስፉል የመዳን ትልቅ ኮንትሪቢዩት አድርጓል። መድኃኒቱ ይሄ ብሪን ሳይሮፊቪር የሚሉት ሰርቷል አልሰራም? ካም በፊትም እንዳቀረብ ነው በላቦራቶሪ ውስጥ የኢቦላ ቫይረስ ያለበት ቴስት
ናሙና ላይ
ተሞክሮ ቫይረሶቹን ገሏል። እዚህ በሰው ላይ ምን ያህል ይስራ አይስራ አይታወቅም።
ስለዚህ መድኃኒቱ አልሰራም ለማለት ገና ነው። ሌሎች ምክንያቶች ለሚስተር ደንከን መሞት አዋጥተዋል?
አዎ። ሌላ ያዋጡት ነገሮች ምንድን ናቸው? አንደኛ 6 ቀን ሙሉ ሆስፒታል ገብቶ ይሄ መድኃኒት አልተሰጠውም። በ6 ቀን ውስጥ አንደኛ ኩላሊቱ መስራት አቁሞ በማሽን ነበረ፣ ኩላሊቱ በዳያሊሲስ ነበረ የሚሰራው። ሁለተኛ መተንፈስ አቅቶት ማሽን የሚተነፍስለት ተደርጎለት ነበር እየተነፈሰ ያለው። ስለዚህ ሰውነቱ በጣም ከተጎዳ በኋላ አቅም ካነሰው በኋላ ቫይረሱ ተስፋፍቶ ተሰራጭቶ ኩላሊቱን ሳምባውን መስራት እስከሚያስቸግራቸው ድረስ አስቆሞ በደረሰበት ጊዜ ነው ሕክምናው የተሰጠው። በዚህ ላይ ለሌሎቹ የተሰጠው ያ መከላከያ አንታይባዲ አልተሰጠውም። የእሱ ተመሳሳይ ደም ማጣት ይሁን አልታወቀም። እና እነዚህ ነገሮች አንድ ላይ ስለተባበሩ መድኃኒቱ አልሰራም ለማለት ትንሽ ያስቸግራል።
ገና ነው። ዶክተር ብስራት እስኪ ወደ ቀደመው መድኃኒት ይነስም ይብዛም መጀመሪያ የወሰዱት ሰዎች የዳኑበት እንደመሆኑ ስም በሙከራ ላይ የሚገኝም ቢሆን ውጤታማነቱ በተወሰነ ደረጃም ቢሆን የተረጋገጠው ዚማፕ አሁን በዓለም ላይ አለ የሚባለው የመጨረሻ መጠን ለእኚህ ኖርዌጃዊት ነርስ መሰጠቱ ሲገለጥ ከሕክምና ሳይንስ ውጭ ላለው ግራም ያጋባል። እንዴት ነው መድኃኒት ጨርሶ አይኖርም የሚባለው? እንዴት ሲፈለግ አይሰራም የሚለው ለአድማጮች እንደው ግንዛቤ ያህል ምን ያህል አስቸጋሪ ቢሆን ነው ያ መድኃኒት ማምረት በዚያ ላይ ጊዜ መውሰዱና ጨርሶ ያለው አቅርቦት መሟጠጥ ደረጃ መድረሱ? መጀመሪያውንም መሰራት የማይችል መሆኑ ነው ያብራሩልን።
ዚማፕ እንዲህ አይነት ቦታ ደረጃ መድረሱ የመጀመሪያ አይደለም። በ1936 ነው እንደዚህ የመጀመሪያው ፔንስሊን የተገኘ ጊዜ። ስንት ጊዜ ፈጅቶባቸው ለአንድ ሰው የሚሆን ፔንስሊን ነበረ
መስራት የቻሉት
ማለት ነው፣ ማምረት የቻሉት እና ያ አንድ ለአንድ ሰው የሚሆን መድኃኒት ያውም በአሁኑ ደረጃ ስታየው በጣም ያልተጣራ አንድ ፖሊስ ኢንፌክሽን ይዞ ተሰጥቶት በሚገርም ሁኔታ ሰው ይወዳል። ከዛ በኋላ ሌላ 15 አመት ነው 20 አመት ነው የፈጀው ያን መድኃኒት በትልቅ ደረጃ ለሁሉ ሰው በሚዳረስበት መንገድ ማምረት የሚቻለው መንገድ እስከሚፈጠር ድረስ ፋይዘር የሚባል ካምፓኒ ነው ብዙ ጊዜ ነው የፈጀባቸው እና ከዛ ከ15 አመት በኋላ ይሁን እንደዚህ በኋላ ካገኙት በኋላ ለሁለተኛው ዓለም ጦርነት ጊዜ ደርሶ በመጀመሪያው ዓለም ጦርነቱ ከገደላቸው ይልቅ ኢንፌክሽን የገደላቸው ቁጥር በልጦ ስለነበረ በሁለተኛው ዓለም ጦርነት የብዙ በሺ የሚቆጠሩ ህይወት ሊያድን ቻለ ማለት ነው። እና አሁን የዚማፕም ጉዳይ እንደዚሁ ነው። ዚማፕ ከተገኘ 2 አመት አልፎታል፣ ግን ብዙ ኢንትረስት አልነበረም። ካምፓኒዎቹ ገንዘብ የሚያገኙበት ስላልመሰላቸው፣ መንግስት ብዙ ሰፖርት ስላላገኘ ለማሻሻል የተሞከረ ነገር የለም። እና ዚማፕ አሁን ያሉት መድኃኒቶች ያለው ዶዝ የተሰሩት ከሲጋራ ቅጠሎች ላይ ነው የተሰራው። ያ ሲጋራ ቅጠል ደግሞ በተለየ መንገድ በጂኔቲክ መንገድ የተሰራ የተቀየረ ሆኖ እሱ ተተክሎ አድጎ ከዛ ላይ ነው ይሄ መድኃኒት የሚወጣው እና ጊዜ ይፈጃል። አሁን አንዳንድ ሰዎች በሴል ላይን በተለያየ መንገድ ፈጠን ባለ መንገድ ለማምረት የሞከሩ ነው። ግን ይሄ 20 ዶዝ የተሰራው ለአሁን ለእነዚህ ሰዎች ተብሎ ሳይሆን ያኔ በጊዜው ከአመት በፊት እንደዚህ ተሰርቶ የነበረ ግን ሰው ስላልፈለገው አስፈላጊም ስላልነበረ የተቀመጠ መድኃኒት ነው።
ለ20 ሰዎች የሚሆን መድኃኒት ብቻ
ለ20 ሰዎች የተሰራው መድኃኒት እና አሁን ያ የተሰራው ሲያልቅ እንደ አዲስ እንደገና መሰራት ስለነበረበት ሌላ የተቀመጠ ነገር ስላልነበረ በፈጣኑም ደግሞ ቅጠል አድጎ ከቅጠል ውስጥ ስለሆነ የሚወጣው ያንን ለማድረግ ስላልተቻለ በዚህ ምክንያት ነው ዚማፕ ላይኖር የቻለው። ግን ይሄም ሌላውም ኤክስፐሪመንታል መድኃኒቶች ቢሰሩ ኖሮ እንግዲህ ብዙ ሰዎች ኮምፕሌን ያደርጋሉ በሆስፒታሉ። ሌሎቹ የዳኑት አሁን ዶክተሩም የዳነው የካሜራ የሚያነሳውም ኤክስፐርት ባለሙያ ሊድን የቻለው በሽተኞቹ ከመምጣታቸው በፊት ሆስፒታሎቹ አንደኛ አትላንታ ኤምሪ ዩኒቨርሲቲ ያለው ሆስፒታል፣ ሌላው ደግሞ ኔብራስካ ያለው ሆስፒታሎች በቅድሚያ የኢቦላ በሽተኛ ይዘን የመጣን ነው ተብለው ተነግሯቸው ስለነበረ በሽተኞቹ በሚደርስበት ጊዜ ሁሉ ነገር አዘጋጅተው ነው የጠበቋቸው። ይሄኛው ግን ምንም በቅድሚያ የተነገረም ነገር የለም። ማንም ስለ በሽተኛው መታመሙን የሚያውቅ የለም። ሲመጣ ራሱ ሰውየው የሚገርም ነገር ነው፣ ቤት ተከራይቶ የሚኖርባት ሴትዮ ልጅ ታማ እሷን ለመርዳት ሆስፒታል ሲወስድ ሌሎቹም 3 አብረውት ተሸክመው ይዘው የሄዱ ያሳከሙ ሰዎች 2 አልቀዋል። አሁን እሱ መጨረሻ ላይ ሞተ። ኃላፊነት ኖሮበት ወይ የራሱ ቤተሰብ ሆና ሳይሆን በጥሩ መንፈስ ተነሳስቶ ረቤት የልርዳ ብሎ ተነስቶ በሄደበት ጊዜ ነው እና
የተጋለጠው።
ሲመጣም ደግሞ እዚህ ሀገር ያው የኢንሹራንስ ነገር አለ። ኢንሹራንስ የለውም፣ አሜሪካዊ ዜግነት የለውም። ስለዚህ እንደ ልቡ ሕክምና እንደ ሌሎቹ አሜሪካኖች በሙሉ ለማግኘት ችግር፣ እሱም ኮንትሪቢዩት አድርጓል ተብሎ ይገመታል። እና የመጣውም የ20 አመት ጓደኛውን ጋር እንደገና ኑሮ ለመጀመር እንደገና ለመቀራረብ ልጁንም ለማየት ወይም ለመጀመሪያ ጊዜ የመጣ ሰው ነው እና በጉጉት እንጂ ይሄን ነገር ለመሸሽ ወይም ከዚህ ለማምለጥ ብሎ አልነበር።
የኢቦላ ውይይታችን ይቀጥላል። እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው።